نگات بولا ام سگن دافان امارات دفوف The Voice of America
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሰኔ 7 2013 ዓ.ም ምህረት ዝግጅታችን ጀመረ። በምሽቱ ዝግጅታችን ከምናቀርባቸው ጥቂቶቹን እናስተዋውቃችሁ።
የድምጽ መስጫ ወረቀት ከዛሬ ጀምረን ዲስሚኔት እናደርጋለን። እሱ እንግዲህ ከዛሬ ማውሻውን ጀምሮ የሚጀምር ነው የሚሆነው። ሴንሲቲቭ ማቴሪያል ስለሆነ ምናልባት እሱ ትንሽ ቀኑ በተጠጋ ቁጥር ነው ማድረስ ያለብን። ቀድመን አድርሰን በተለያዩ ቦታዎች ላይ የጥበቃ የማስቀመጥ የመሳሰሉት ነገሮች ለመቀነስ ማለት ነው።
የኢትዮጵያ ብሔራዊ ምርጫ ቦርድ የኮሙኒኬሽን አማካሪ ሶሊያና ሽመልስን የሰማችሁት ሙሉ ዘገባውን ባብይረስ አድምጣላችሁ። የሰባቱ የዓለም ባለጸጋ ሀገሮች መሪዎች ጉባኤ ሲጠናቀቅ የተላለፈውን ውሳኔ ይዘት በምሽቱ እናስተምጣችኋለን። ዘጋቢያችን በአክሱም ከተማ ያደረገችውን ቅኝትም ይዘናል። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እናስተለኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የሰባቱ ባለጸጋ ሀገሮች ቡድን ሰባት አባል ሀገሮች መሪዎች እንግሊዝ ካርቢስ ቤላ ያካሄዱትን ጉባኤ ለደሆች ሀገሮች ከአንድ ቢሊዮን በላይ የኮቪድ-19 ክትባቶችን ለመለገስ ቃል በመግባት እንዲሁም ቻይናን በተለያዩ ጉዳዮች ረገድ በመንቀፍ ትናንት እሁድ ጉባኤያቸውን አጠናቀዋል። መሪዎቹ በጉባኤያቸው ማብቂያ ዓለም አቀፍ ኃላፊነትና ዓለም አቀፍ ተግባር በሚል ርዕስ ባወጡት የጋራ መግለጫ ኢትዮጵያ የትግራይ ክልል ጉዳይ ላይ አትኩረዋል። በክልሉ የሚካሄደው ግጭት መቀጠሉ እንዲሁም በብዙ መቶ ሺዎች የሚቆጠር ህዝብ ለረሃብ አደጋ የሚጋለጥበት የከበደ ሰብአዊ ቀውስ መደቀኑን የሚገልጹት ሪፖርቶች በጥልቅ አሳስበውናል ብለዋል። አስከትለውም የሚፈጸመውን መጠነ ሰፊ ወሲባዊ ጥቃት ያሉትን ጨምሮ የሚደርሱት አስከፊ የጭካኔ አድራጎቶችን እናወግዛለን ያለው የቡድን ሰባት መሪዎች የጋራ መግለጫ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር ቢሮ በጉዳዩ ዙሪያ የማጣራት ስራዎችን መቀጠሉን እንደግፋለን ብሏል። ተፈጽመዋል በተባሉት የሰብአዊ መብት ጥሰቶች ሙሉ ተጠያቂነት መኖር አለበት፣ ፈጻሚዎቹም ህግ ፊት እንዲቀርቡ እናሳስባለን ብለዋል የቡድን ሰባት መሪዎች። በክልሉ የሚካሄዱ ግጭቶች በአስቸኳይ እንዲገቱ ሰብአዊ ረዴት ለሁሉም አካባቢዎች ያለምንም እንቅፋት ተደራሽነቱ እንዲመቻችና ኤርትራ ወታደሮች በአስቸኳይ ከክልሉ እንዲወጡ ጥሪ እናቀርባለን ብለዋል። አሉት ቀውሶች ብቸኛው መፍትሄ ተአማኒ የሆነ የፖለቲካ ሂደት ነው ያሉት የቡድን ሰባት መሪዎች ሁሉም ወገኖች ይህንኑ መንገድ እንዲከተሉ እናሳስባለን ሲሉ አክለዋል። ማስከተልም የኢትዮጵያ መሪዎች የዜጎች ሁሉ ሰብአዊና ፖለቲካዊ መብቶች መከበርን መሰረት ያደረገ ብሔራዊ እርቅና መግባባትን የሚያራምድ በይበልጥ ሰፋ ያለ አሳታፊነት ያለው የፖለቲካ ሂደት እንዲከተሉ በማለትም ጥሪያቸውን አቀርበዋል። የ7 መሪዎች የኮሮና ቫይረስ ወረርሽኝን ለማስወገድ የአየር ንብረት ለውጡን ለመታገልና የዓለምን ኢኮኖሚ ለመገንባት የሚያስችሉ የተለያዩ እርምጃዎችን ለመውሰድ ቃል ተገባብተዋል። ቻይናና ሩሲያን በዓለም ጸጥታና ኢኮኖሚ ላይ የተደቀኑ አደጋዎች ምንጮች ናቸው ሲሉ መሪዎቹ ነቅፈዋል። በመጽሔት ክፍለ ጊዜ ዝርዝሩ ይቀርባል። ይህ በዚህ እንዳለ የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ከባድ ሰብአዊ ቀውስ ውስጥ ለሚገኘው በተለይም ቅርቤ አድርጌ ለሚመለከተው የትግራይ ሕዝብ ሁከቱ እንዲያበቃ ለህዝብ ሁሉ የምግብና የጤና ድጋፍ እንዲረጋገጥ ተቻለም ፍጥነት ማህበራዊ መግባባት ይሰፍን ዘንድ አብረን ጸሎት እናድርስ ሲሉ ትናንት እሁድ ትዊተር ገጻቸው ባሰፈሩት ጽሑፍ ተማጽኖ አቅርበዋል። ይህ በዚህ እንዳለ the elders ወይም አዛውንቶች በሚል ነጻ ማህበር ተሰባስበው ያላቸውን የጋራ ተመክሮና ተሰሚነት ለዓለም ዙሪያ ሰላም ፍትህና ሰብአዊ መብት ከበሬታ እንዲሰፍን የሚጥሩ መሪዎች የተባበሩት መንግስታት ድርጅትና የአፍሪካ ህብረት በትግራይ የከበደ ረሃብ አደጋን ለመከላከልና የጭካኔ አድራጎቶችን ለማስቆም ፈጥነው መንቀሳቀስ አለባቸው ሲሉ ዛሬ ለንደን ላይ ባወጡት መግለጫ አሳሰቡ። አዛውንቶች ስብስቡ ሊቀመንበር የቀድሞዋ የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ሜሪ ሮቢንሰን እና የኖቤል የሰላም ተሸላሚዋ የቀድሞ የላይቤሪያ ፕሬዝዳንት ኤለን ጆንሰን ሰርሊፍን ያሰባሰበው ማህበር መንግስታቱ ድርጅት የጸጥታ ምክር ቤትና የአፍሪካ ህብረት ለትግራይ ክልል የሰብአዊ ረድኤትና የሰብአዊ መብት ቀውስ መፍትሄ ለማግኘት በአስቸኳይ እርምጃ እንዲወስዱ እናሳስባለን ያሉ ሲሆን ቀውሱ ለአፍሪካ ቀንድ ሰላምና ጸጥታ በግልጽ አደጋ የሚደቅን ነው ሲሉም አሳስበዋል። ይህ በዚህ እንዳለ የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከትናንት በስቲያ ለዓለም አቀፉ ማህበረሰብ ባስተላለፉት የቪዲዮ መልእክት መንግስታቸው ለትግራይ ክልል ቀውስ ምላሽ ለመስጠት እያከናወናቸው ያሉ ተግባራትን አብራርተው ነገሮችን ወደ ውስብስብ ሁኔታ የሚቀይር ያልተገባ ተጽዕኖ ኢትዮጵያ ላይ ማድረግ ችግሮችን ያባብሳል እንጂ መፍትሄ አያስገኝም ብለዋል። ምክትል ጠቅላይ ሚኒስትሩ አክለውም ኢትዮጵያ ትግራይ ክልል ውስጥ ያለውን ሰብአዊ እርዳታ ለማሻሻል ማህበራዊ ግንኙነቶችን ለማጠናከርና መሰረታዊ አገልግሎቶቻቸው ወደ ነባር ይዞታቸው እንዲመለሱ አጋር አካላት ጋር ለመስራት ዝግጁ ነች። ይህ ወሳኝ ጊዜ ኢትዮጵያ የምትሻው የወዳጆችንና የአጋሮችን ድጋፍ እንጂ ችግሩን የበለጠ ውስብስብ የሚያደርግ ጫና አይደለም ብለዋል። ሌላ በኩል የትግራይ ክልል አንዳንድ አካባቢዎች ለከፋ ረሃብ መጋለጣቸውን የሚገልጹ መግለጫዎች መሬት ላይ ያለውን እውነታ አያሳዩም ሲል ኢትዮጵያ መንግስት ባለፈው ሳምንት አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ ዲና ሙፍቲና የአደጋ ስራ አመራር ኮሚሽነር ምትኩ ካሳ በሳምንቱ አጋማሽ ለጋዜጠኞች በሰጧቸው መግለጫዎች አካባቢው መታረስ ከሚችለው መሬት 70% ለርሻ ዝግጁ መሆኑን ጠቅሰው ይደግሞ የከፋ ረሃብን ያስቀራል ብለዋል። በመጀመሪያው የሰብአዊ እርዳታ አቅርቦት ከ4 ሚሊዮን በላይ ሰው መድረስ መቻሉን ባለስልጣናቱ አመልክተው በሁለተኛውና በሶስተኛው ዙሮች ለ5.2 ሚሊዮን ሰው የ135 ሚሊዮን ዶላር ግምት ያለው 798 ሺህ ሜትሪክ ቶንስ የዕለት ደራሽ እርዳታ በስድስት የሀገርና ዓለም አቀፍ የረድኤት ተቋማትና በመንግስትም በቀጥታ መከፋፈሉን ተናግረዋል። የሰብአዊ መብቶችን አያያዝ አስመልክቶ ቀደም ሲል መግለጫ የሰጡት የሀገሪቱ ጠቅላይ አቃቤ ሕግ ዶክተር ጌዲዮን ጢሞቴዎስ ለሩስ የተፈጸሙ የመድፈርና ሌሎችም የወንጀል አድራጎቶችን እያጣሩ ክሶችን እየመሰረቱ መሆናቸውን አብራርተዋል። ሱዳን የውሃ ሀብት ሚኒስቴር ኢትዮጵያ በታላቁ የህዳሴ ግድቧ ላይ ድርድር ከቀጠለች ካርቱም ጊዜያዊ ስምምነት ላይ ለመድረስ መስማማቷን ዛሬ ገለጸ። ለባይ ተፋሰስ የግርጌ ሀገሮች ግብጽና ሱዳን ኢትዮጵያ እየገነባች ባለው ታላቁ የህዳሴ ግድብ አገልግሎት ላይ ሁሉም የሚስማማበት ውል እንድትፈርም ሲገፉ መቆየታቸው ይታወቃል። ዝርዝሩን ትዝታ በላቸው ታቀርባለች።
የሱዳን ውሃ ሚኒስትር ያሲር አባስ ዛሬ ካርቱም ውስጥ ጋዜጠኞች በሰጡት መግለጫ ሱዳን እስካሁን የተደረሱ ስምምነቶችን መፈራረም ጭምር የጊዜውን ጥበት ከግንዛቤ በማስገባት አንድ ሁሉም የሚስማማበት ሁኔታ ለመቀበል ዝግጁ ናት ብለዋል። ድርድሮች ለመቀጠላቸውና በግልጽ በተጠቀሱ ጊዜያት ውስጥ ለመካሄዳቸው ዋስትናም መሰጠት እንዳለበት ገልጸዋል። ሶስቱ ሀገሮች አብዛኞቹ ቴክኒካዊ በሆኑ ጉዳዮች ላይ ቢስማሙም በሁሉም ወገኖች ተቀባይነት ያለው ውል መፈራረም አለመቻላቸውን አስታውሰዋል ሚኒስትሩ። የአፍሪካ ህብረት ባለፈው ሚያዝያ ወር ኪንሻሳ ውስጥ ካዘጋጀው የሶስቱ ሀገሮች ድርድር ወዲህ ምንም እርምጃ እንዳልተወሰደም ጠቅሷል። ግድቡን የመሙላት የመጀመሪያ ዓላማዋን ባለፈው ዓመት እንዳሳካች የተናገረችው አዲስ አበባ ስምምነት ባይፈረምም በመጪው ነሐሴ ወር ሁለተኛው ሙሌት እንደምትፈጽም ተናግራለች። ለመስኖና ለመጠጥዋ 97% በአባይ ወንዝ እተማመናለሁ የምትለው ግብጽ ግድቡ ለህልውናዬ ያሰጋል ብላለች። ሱዳን ግድቡ በየአመቱ የሚያጋጥማትን በውሃ መጥለቅለቅ ያስቆማል የሚል ተስፋ ቢኖራትም ስምምነት ላይ ካልተደረሰ የራሷ ግድቦች ሊጎዱ እንደሚችሉ ትናገራለች። በርካታ ቁጥር ያላቸው ሱዳናውያን ባለፈው ሳምንት ሰኞ ካርቱም በሚገኘው የኢጣሊያ ኤምባሲ ፊት ለፊት የኢጣሊያን ኩባንያ ሳሊኒ ኢምፐርጊሎ በግድቡ ግንባታ መሳተፉን በመቃወም ተሰልፈዋል። በተቃውሞው ላይ ድምጻቸውን ካሰሙት አንዱ አሊ የተባለ ኢትዮጵያ በሁለተኛው ሙሌት ተቀጠለች ለኛ መቅሰፍት ነው ብሏል። ባለፈው ሳምንት የግብጽና የሱዳን የውጭና የውሃ ጉዳይ ሚኒስትሮች አንድ አይነት ስምምነት ላይ ለመድረስ ኢትዮጵያን በጋራ ለመቅፋት መስማማታቸው ተጠቅሷል።
የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን ትናንት ሰኔ 6 ቀን 5ኛ ፓትርያርኳን በታላቅ ድምቀት ሾማለች። እዚህ የመንግስት ከፍተኛ ባለስልጣኖች፣ ዲፕሎማቶች፣ የሃይማኖት አባቶች፣ ካህናት፣ ሊቃውንት፣ የኤርትራ ገዳማት ተወካዮች በተገኙበት ስነ ስርዓት ላይ ብፁዕ አቡነ ቄርሎስ ቤተክርስቲያንንና ህዝብን በቅንነት ለማገልገል ቃለ መሐላ ፈጽመዋል። አስመራ ብርሃነ በርሀ ተከታዩን ዘገባ አስተላልፏል።
ኦርቶዶክሳዊት ተዋህዶ ቤተክርስቲያን ኤርትራ እሁድ ሰኔ 6 2013 ብፁዕ አቡነ ቄርሎስን 5ኛው ፓትርያርኳ አድርጋ ሾማለች። ብፁዕ ወቅዱስ አቡነ ቄርሎስ በርዕሰ አድባራት ደብረጽዮን ቅድስተ ማርያም ቤተክርስቲያን በተደረገው የሹመት ስነ ስርዓት ላይ ነው በብፁዓን ሊቃነ ጳጳሳት ተቀብተው 5ኛው የኤርትራ ሊቃነ ጳጳሳት ፓትርያርክ ሆነው የተሾሙት። ዛሬ እሁድ ሰኔ 6 2013 በደቡብ ሪጅን የአድቀዬ ሀገረ ስብከት ብፁዕ አቡነ ቄርሎስ የኤርትራ ኦርቶዶክስ ተዋህዶ 5ኛው ሊቃነ ጳጳስ ሆነው ተሹመዋል። ሹመቱም በአስመራ ርዕሰ አድባራት ደብረጽዮን ቅድስተ ማርያም ቤተክርስቲያን ተፈጽሟል ብለዋል። በሹመቱ ስነ ስርዓት 5ኛው ፓትርያርክ ብፁዕ ወቅዱስ አቡነ ቄርሎስ ህዝብና ቤተክርስቲያኒቱን በቅንነት ለማገልገል ቃለ መሐላ ፈጽመዋል። ህዝቤን እንዳፈቅርና በርህራህና በጥበብ እንድመራው በሁሉም አገልግሎቴ ያለ ልዩነትና መከፋፈል በመስራት አርአያ በመሆን የቤተክርስቲያን ሀብት ንብረትና ገንዘብ የእግዚአብሔር መሆኑን አመኜ በተገቢ ቦታ ለመዋል ቃል ኪዳን እገባለሁ ብለዋል። ፓትርያርኩ አያይዘውም የተጣለባቸውን ከባድ ኃላፊነት በብቃት እንዲፈጽሙ ምእመናንና የሃይማኖት አባቶች በጸሎት እንዲያግዟቸው ጥሪያቸውን አቅርበዋል። የጸሎት መርሃ ግብሩ ከተጠናቀቀ በኋላ ፓትርያርኩ በሞተር ሳይክልና መኪና ታጅበው ወደ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ጽሕፈት ቤት ተሸኝተዋል። በመንበረ ፓትርያርኩ ጽሕፈት ቤትም ለክብራቸው የምሳ ግብዣ ተደርጓል። በሹመቱና በምሳ ግብዣው የመንግስት ከፍተኛ ባለስልጣኖች፣ ዲፕሎማቶች፣ የሃይማኖት መሪዎች፣ ካህናት፣ ዲያቆናት፣ ሊቃውንት እንዲሁም ሌሎች ታዳሚዎች ተገኝተዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከቡድን 7 ጉባኤ በኋላ ወደ ብራሰልስ ያቀኑት የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ዛሬ በፕሬዝደንትነት የመጀመሪያቸው በሆነው የኔቶ የሰሜን አትላንቲክ ቃል ኪዳን ድርጅት የመሪዎች ጉባኤ ባሰሙት ንግግር ዩናይትድ ስቴትስ ለኔቶ ባላት ድጋፍ እንደጸናች ነች ሲሉ ቃል ሰጥተዋል። ባይደን ከኔቶ ዋና ጸሐፊ የንስ ስቶልተንበርግ ጋር ባደረጉት ስብሰባ አውሮፓውያን ሁሉ ዩናይትድ ስቴትስ ከጎናችሁ መቆሟን እንድታውቁት እፈልጋለሁ ብለዋል። ቃል ኪዳን ድርጅቱ አንቀጽ 5 የጋራ ደህንነታችን በጋራ ወታደራዊ ህብረት መጠበቅ የሚለውን መርህ የተቀደሰ ኃላፊነታችን አድርጌ ነው የምመለከተው ሲሉም ባይደን አክለዋል። የኔቶ ዋና ጸሐፊም በበኩላቸው ከቻይናና ከሩሲያ በኩል የተደቀኑ ስጋቶችን በሚመለከት መላ ለመፈለግ ዩናይትድ ስቴትስ ፕሬዝዳንት ባይደን ጋር እመካከራለሁ ያሉ ሲሆን ጉዳዩን አስመልክቶ የኔቶ አጋሮች የጋራ አመለካከት እያያዙ መጥተዋል ብለዋል። ሌላ ዜና የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እና የሩሲያው አቻቸው ቭላዲሚር ፑቲን ከነገ በስቲያ ረቡዕ ጉባኤ ለመቀመጥ ተዘጋጅተው ባሉበት በአሁኑ ወቅት ሁለቱ ሀገሮች ዩናይትድ ስቴትስ ላይ የተፈጸሙትን አሽመድማጅ የሆኑ የሳይበር ጥቃቶች ተጠያቂነትን በሚመለከት ትናንት እሁድ የተለያዩ አቋሞች አንጸባርቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ለኤቢሲ ቴሌቪዥን በሰጡት ቃል አንድም ኃላፊነት የሚሰማው ሀገር በሳይበር ጥቃት ተግባር ላይ የተሰማሩ ወንጀለኛ ድርጅቶች ሸሸጊያ መሆን አይገባውም ብለዋል። የሩሲያ ፕሬዝዳንት ፑቲን በበኩላቸው በሀገራቸው ቴሌቪዥን በሰጡት ቃል ሩሲያ ከዩናይትድ ስቴትስ ጋር እኩል የሳይበር ጥቃት ፈጻሚዎችን አሳልፋ ለመሰጣጣት ፈቃደኛ ነች ብለዋል። ሁን እንጂ የትኛው የሩሲያ ተቋም ላይ ከዩናይትድ ስቴትስ የመነጨ ጥቃት እንደተፈጸመ በግልጽ የሚታወቅ ነገር የለም። ለ12 ዓመታት ሊኩድ በሚሰኘው ፖለቲካ ፓርቲ መሪ በሆኑት በቤንጃሚን ኔታንያሁ ከተመረጡና 4 ጊዜ የተካሄዱት ምርጫዎች ያለ ውጤት ከተጠናቀቁ በኋላ እስራኤል አሁን አዲስ መንግስት መስርታለች። አዲሱ መንግስት ከቀኝና ከግራ ዘመም የተውጣጡ 8 ፓርቲዎች ጥምረት ሲሆን ለመጀመሪያ ጊዜ የአረብ ፓርቲንም አካቷል። ፓርላማም 60-59 የሆነ አብላጫ ድምጽ አግኝቷል። ቀኝ ዘመሙ ያሚና ፓርቲ የተመረጡት ናፍታሊ ቤነት የመጀመሪያዎቹን 2 ዓመታት በጠቅላይ ሚኒስትርነት ካገለገሉ በኋላ መሃል ላይ ያለ አቋም የሚከተሉት ያይር ላፔድ ደግሞ ስልጣኑን ይረከባሉ። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ወደ ኮቪድ-19 ዜናዎች ስናልፍ ብሪታንያ ውስጥ ባለም አቀፉ ኮቪድ-19 ወረርሽኝ ምክንያት ተጥለው የሰነበቱት የእንቅስቃሴ ክልከላዎች መነሳታቸው ተጨማሪ 2 ወይም 4 ሳምንት እንደሚራዘም ጠቅላይ ሚኒስትር ቦሪስ ጆንሰን ዛሬ ይፋ ያደርጋሉ ተብሎ ተጠብቋል። እንቅስቃሴ ክልከላዎቹ መነሳት ለመዘግየቱ ምክንያት የሆነው ሲጀምር ህንድ ውስጥ የተቀሰቀሰው ዴልታ የተባለው የኮሮና ቫይረስ ዝርያ እንግሊዝ ውስጥ እየጨመረ መምጣቱ መሆኑ ተገልጿል። ዚምባብዌም የኮሮና ቫይረስ ስርጭቱን ለመቆጣጠር የእንቅስቃሴ ክልከላዎቹን መልሳ ልታጸና ወስናለች። የዚምባብዌ ምክትል ፕሬዚደንት ኮንስታንቲኖ ቺዌንጋ በቴሌቪዥን በሰጡት መግለጫ ሰው አስፈላጊዎቹን የጥንቃቄ እርምጃዎች ተግባራዊ ማድረጉ ላይ ችላ ማለቱ ቫይረሱ በይበልጥ እንዲዛመት አድርጓል ብለዋል። ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታይል ለዜናዎቹ እናመሰግናለን። የአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ12040 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሰኔ 7 2013 ዓመተ ምህረት ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይት ታችን amharic.vnews.com በአትቪአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ እለቱ አብይ ርዕስ እንለፍ። ልክ የዛሬ ሳምንት ለሚካሄደው ጠቅላላ ምርጫ ዝግጅቶች እየተጠናቀቁ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የድምጽ መስጫ ወረቀቶች ከዚህ ምሽት ጀምሮ ወደ ተለያዩ አካባቢዎች እንደሚላኩ የጠቀሱት የቦርዱ የኮሙኒኬሽን አማካሪ ሶሊያና ሽመልስ ዜጎች ድምጽ እንዲሰጡ የማበረታታት ስራ እየተሰራ መሆኑን አመልክተዋል። 45000 የሚሆኑ የሀገር ውስጥ ታዛቢዎች ፈቃድ ወይም ባጅ መውሰዳቸውንም አስረድተዋል። በጸጥታና በተለያዩ ምክንያቶች ምርጫው የዛሬ ሳምንት በማይካሄድባቸው 59 የምርጫ ክልሎች ደግሞ ጳጉሜ 1 እንደሚካሄድ የኮሙኒኬሽን አማካሪዋ አስታውቀዋል። እስክንድር ፍሬው ተከታዩን ዘገባ አስተናግዷል።
ለከ ዛሬ ሳምንት ሰኔ 14 ቀን በበርካታ ሀገሪቱ አካባቢዎች የሚገኙ ኢትዮጵያውያን ለ6ኛው አጠቃላይ ምርጫ ድምጽ ይሰጣሉ። የኢትዮጵያ ብሔራዊ ምርጫ ቦርድ የሰጠው መግለጫ የዚህ ምርጫ የመጨረሻ ዝግጅት የተብራራበት ለጥያቄዎች ምላሽ የተሰጠበት ነው። ዛሬ ምሽት ከሚኖረው ክንውን በመነሳት የቦርዱ የኮሙኒኬሽን አማካሪ ሶሊያና ሽመልስ ይሄንን ያብራራሉ።
የድምጽ መስጫ ወረቀት ከዛሬ ጀምረን ለስምሪት እናደርጋለን። እሱ እንግዲህ ከዛሬ ማንሻውን ጀምሮ የሚጀምር ነው የሚሆነው። ሴንሲቲቭ ማቴሪያል ስለሆነ ምናልባት እሱ ትንሽ ቀን በተጠጋ ቁጥር ነው ማድረስ ያለብን። ቀድመን አድርሰን በተለያዩ ቦታዎች ላይ የጥበቃ የማስቀመጥ የመሳሰሉት ነገሮች ለመቀነስ ማለት ነው። ስለዚህ እሱን ዛሬ ማንሻውን ጀምረን የድምጽ መስጫ ወረቀቶችን ወደ ተለያዩ የምርጫ ክልሎች እናደርሳለን ብለን ነው የምናስበው።
በስድስተኛው የኢትዮጵያ ሀገራዊ ምርጫ ድምጽ ለመስጠት የተመዘገቡ ኢትዮጵያውያን ቁጥር ከ37 ሚሊዮን በላይ መሆኑን የቦርዱ መረጃ ያመለክታል። ከሰሞኑ ክንውኖች አንዱ ታዲያ እነዚህ የተመዘገቡ ዜጎች ድምጻቸውን እንዲሰጡ ማበረታታት መሆኑን ሶሊያና አስረድተዋል።
የምርጫ አይነቶቹ ምንድናቸው? የድምጽ አሰጣጥ እንዴት ነው? የሚሉ መልእክቶች ድምጽ እንዴት ይሰጣል? የድምጽ መስጫ ወረቀት ላይ የሚሉ መልእክቶች ያስተላልፈን ነው በተለያዩ ሚዲያዎች በሬዲዮኖችም በቴሌቪዥኖችም። እሱ እንግዲህ መልእክት ይከተላል። የአጭር ስልክ መልእክት ከትላንትና ጀምረን ማስተላለፍ ጀምረናል እስከ ድምጽ መስጫ ቀን ድረስ እሱም ይከተላል። ወደ 8 ወይም 9 አካባቢ የሚሆኑ መልእክቶች ለሁሉም የሞባይል ስልክ ተጠቃሚዎች እናደርሳለን ብለን እናስባለን። የመራጮች ካርድን ከመውሰድ ቀጥሎ ወጥተው ድምጻቸውን እንዲሰጡ የሚያበረታታ ማለት ነው። ሌላኛው 102 በጣም አክቲቭ የሆኑ የሲቪክ ማህበራት በተለይ ለድምጽ መስጫ ቀን ድምጻቸውን ዜጎች ወጥተው እንዲሰጡ ትምህርቶችን እያስተማሩ ነው። ከኛ ጋር የድምጽ መስጫ ቀን መልእክቶች ምን አይነት መሆን ይችላሉ ወይ ምን አይነት መሆን አለባቸው ምን ማይማ ተኮር አለባቸው የሚለውን ነገር አብረን ስንሰራ ቆይተናል። ከባለፈው ሳምንትም ጀምሮ የነሱንም መልእክቶቻቸውን ማየት ክራፍት ማድረግ ምን ላይ ማተኮር አለበት የሚለውን ማገዝ ነው። ምናልባት ቁጥሩን የምታስተውሱ ከሆነ ወደ 167 አካባቢ ናቸው የመራጮች ትምህርትን ለመወሰድ እውቅና ያገኙት ከቦርዱ ሲቪክ ማህበራት። ግን በጣም አክቲቭሊ እንቀሳቀሱትና ከኛ ጋር በአንድም ሆነ በሌላ መልኩ መራጮችን በማስተማር የሚሳተፉት አሁን ቀደም የተቀስኳቸው 102 ናቸው ማለት ነው።
የምርጫ ግንዛቤ ከመፍጠር በተጨማሪ የምርጫውን ሂደት ለመታዘብ የተመዘገቡ 46 የሲቪክ ማህበራት መኖራቸውንም ሶሊያና ተናግረዋል። እነዚሁ ማህበራት 45000 የሚሆኑ ታዛቢዎችን እንደሚያስተማሩም ነው የገለጹት። ዓለም አቀፍ ታዛቢዎችን በተመለከተ የተጠየቁት የኮሙኒኬሽን አማካሪዋ ለጊዜው ያለኝ መረጃ በሚል ተከታዩን መልሰዋል።
የዓለም አቀፍ ታዛቢዎች ቁጥር አሁን እጄ ላይ የለኝም። አይ ቲንክ ሳምራይዝ አድርገን መግለጽ እንችላለን። በየቀኑ ነው የምንገናኘው። ሰሞኑን አገር አቀፍ ታዛቢዎች ማህበራቸው ከዛ የማህበራቸው አባላት ሆኖ ስለሚመጣ ነው። ከዓለም አቀፍ ታዛቢዎች ግን ተመልክቶ አንዳንዶቹ ለምሳሌ በዚህ ሳምንት የመጡ አሉ። ባዛቸውን እንደገና ወስደው አልጨረሱ አሉ። ከዚህ ፊት የመጡ እነሱና ረዳቶቻቸው የሚወስዱበት ሁኔታ አለ። እንደገና በዚህ ሳምንት መጨረሻ ላይ ይገባሉ ብለን የምንጠብቃቸው አሉ ለድምጽ መስጫ ቀኑ ለመታዘብ እና ከዛ በኋላ ፖስት ኢሌክሽኑ ለማየት። ስለዚህ ወይ ነገ ሳምራይዝ አድርገን ማሳወቅ የምንችል ይመስለኛል። ግን ፋይናሉ ቁጥር እጄ ላይ ስለሌለ ነው። እስካሁን ደሳፊን 3 አለ መሰለኝ። አፍሪካ ህብረት መጥተዋል። ባጅ ሰተን አልጨረስም። የአይአርአይ ኢንዲአይ እነሱም ከነ ድጋፍ ከሰጪዎቻቸው ጋር በአሜሪካ መንግስት አማካኝነት የሚደረገው መታዘብ ማለት ነው የነሱ ቡድን አለ። ከዛ በኋላ የኢስት አፍሪካ የምርጫን የሚያከናውኑ ተቋማት አንድ ላይ እነሱም ምርጫውን ለመታዘብ ጥያቄ አቅርበዋል። ፕሮሰስ ላይ ያለ ነገር አለ። የደቡብ አፍሪካ ኢሌክሽን ማኔጅመንት ፖሊስ ደቡብ አፍሪካ ላይ የሚገኙት እነሱም ፕሮሰስ ላይ ናቸው። ግን አብዛኛዎቹ ለምርጫው አንድ ሳምንት ሲቀረው ጥቂት ቀናት ሲቀረው መጥተው ስለሆነ ፕሮሰስ የሚያደርጉት ምናልባት ለማወቅ ሰሞኑን ሊያስቸግረን ይችላል። ግን የምናሳውቀው ነው የሚሆነው።
የኢትዮጵያ ብሔራዊ ምርጫ ቦርድ በጸጥታና በሌሎች ምክንያቶች የድምፅ አሰጣጡ ሰኔ 14 ቀን የማይካሄድባቸው 59 የምርጫ ክልሎች መኖራቸውን አመልክቷል። ይህም ሆኖ ግን እነዚህ 59 የምርጫ ክልሎች በሚገኙባቸው አካባቢዎች የሚኖሩ ዜጎች ጳጉሜ 1 ቀን በልዩ ትኩረት ድምጽ እንዲሰጡ እንደሚደረግ ሶሊያና አስረድተዋል።
የድምጽ አሰጣጥ ሂደቱን ጳጉሜ 1 ላይ ያከናውናሉ። የመራጮች ምዝገባው እንዴት ይሆናል የሚለውን ነገር ከዛ አስቀድሞ ከድምጽ መስጫ ቀን አስቀድሞ በቦርዱ በኩል የሚወሰን ይሆናል። ምናልባት አጭር የመራጮች ምዝገባ ጊዜ አድርገን ከዛ ወዲያው ድምጽ መስጫውን እናረጋለን ወይ፣ የመራጮች ምዝገባ ጊዜያችን ምን ያህል ይሆናል፣ ከመቼ እስከ መቼ ድረስ ይደረጋል እነዚህ ቦታዎች። ምክንያቱም አንዳንዶቹ የመራጮች ምዝገባ ጀምረው የተቋረጡ ናቸው፣ ሌሎቹ ደግሞ ጭራሽ ያልጀመርንባቸው ናቸው መራጮችን መመዝገብ። ስለዚህ በልዩ ሁኔታ ለጸጥታ ሁኔታ የሚያስፈልግ የልዩ የመራጮች ምዝገባ ለተፈናቀሉ ዜጎች የሚያስፈልግ ልዩ ስትራቴጂ፣ ኖርማሊ ከምናውቀው 30 ቀን ዜጎች በተመቻቸው ጊዜ እየሄዱ ተመዝግበው ድምጽ ከሚሰጡበት በተለየ ሁኔታ ለሁኔታዎቹ አመቺ የሚሆኑ ስትራቴጂዎችን አድርገን የመራጮች ምዝገባ ማነው የድምጽ አሰጣጥ ሂደትን ጳጉሜ 1 እናከናውናለን። ከጳጉሜ 1 በኋላ የምናደርገው ሌላ ምርጫ ይኖራል ብለን አናስብም። የመጨረሻችን ነው የሚሆነው።
የዛሬ ሳምንት ሰኔ 14 ቀን የሚካሄደው ምርጫ ውጤት የጳጉሜውን ምርጫ ሳይጠብቅ በጊዜው እንደሚገለጽ ምርጫ ቦርድ አስተውቋል። የኢትዮጵያ ፓርላማ 547 መቀመጫዎች አሉት ሲሆን አሸናፊ ሆኖ መንግስት ለመመስረት 56-1 ማለትም 274 መቀመጫዎችን ማሸነፍ ያስፈልጋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬው ለተከታታዩ እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ባለፉት አመታት መንፈሳዊ ተጓዦችና ሀገር ጎብኚዎች በትግራይ ክልል ውስጥ ወደምትገኘው ቅዱስ ከተማ አክሱም ይተሙ ነበር። ዛሬ የዚች ከተማ ብዙ ጎዳናዎች ጸጥታ ሰፍኖባቸዋል። በርካታ የንግድ ቤቶች ተዘግተዋል። የዚህ ምክንያቱ ደግሞ ከሰባት ወራት በላይ የዘለቀው ብሔራዊ መንግስቱና ገዥውን ፓርቲ ለሶስት አስርት አመታት ሲመራ የነበረው ክልላዊው ፓርቲ የገቡበት ጦርነት ነው ይላል የሄዘር መርዶክ ዘገባ። ሀብታሙ ስዩም ዝርዝሩን ያሰማናል።
ከ40 በመቶ በላይ የሀገሪቱን ህዝብ ቁጥር በሚሸፍኑትና በትግራይ ክልል ውስጥ ከፍተኛ ቁጥር በሚይዙት የኢትዮጵያ ኦርቶዶክስ እምነት ተከታዮች ዘንድ አክሱም ከዓለም ሁሉ የተቀደሰች ከተማ ናት። የቃል ኪዳኑ ታቦት፣ ትክክለኛው የአስርቱ ትእዛዛት መገኛ፣ ኢትዮጵያ ክርስትና የወልደት ቦታም ነው ብለው ያምናሉ። ዓለም ገብረስላሴ ከምእመናኑ መካከል አንዷ ናት።
ወደ ቤተክርስቲያኑ የመጣሁት ምህረትን ለመለመን ነው። ፈጣሪ ታቦቱን ይጠብቃል።
ሰባት ወራትን ከተሻገሩት ጦርነት በኋላ ግን በዚህ ከተማ ውስጥ ያሉት ምዕመናን ከገጠሩ አካባቢ ተፈናቅለው የመጡ ናቸው። የጦርነቱ ሰለባዎች የከተማዋን ሆስፒታል ማጥለቅለቅ ቀጥለዋል። ኪሮስ ገብሩ ከቆሰሉት መካከል አንዱ ነው።
እዚ ዝሆነ ቢምናይ ተንዲኖ ገለን አሰርኩ ለታሰረ እንዲነ ተሰረ።
ህንጻው በቦምብ በሚመታበት ወቅት የግንባታ ስራ እየሰራን የህንጻውን ምሰሶ በኮንክሪት እየሞላን ነበር። እግሬ ላይ በፍንጣሪው ተመስቻለሁ። ሌላኛውም እግሬ እንዲሁ ተመቷል ያለው ኪሮስ።
ይሄን ኮንዲሽን ማረክ ያንሷት እንጂ አፍሪ
የሆስፒታሉ አስተዳዳሪዎች እንደሚናገሩት በጦርነቱ ከቆሰሉት በተጨማሪ በክልሉ የሚሞቱ ሰዎች ቁጥር እያሻቀበ ነው። እዚህ ምክንያቱ ደግሞ የህክምና መስጫ ማዕከላት መውደማቸው ወይንም መዘረፋቸው ነው። ከዚህ በተጨማሪ ደግሞ ወደ ሆስፒታሎች የሚወስዱ በዋና ዋና ከተሞች የሚገኙ በርካታ መንገዶች አገልግሎት ማቋረጣቸውም ተጠቅሷል። አክሱም ነዋሪዎች እንደሚናገሩት ከሆነ የንግድ እንቅስቃሴ ቀስ በቀስ ቢመለስም አልፎ አልፎ ግጭቶች አሁንም ይከሰታሉ። አግዱ የአክሱም ከተማ ውስጥ ነጋዴ ናቸው።
If we do not open
ሱቆቻችንን ካልከፈትን በረሃብ ልንሞት እንችላለን። በዚህ ጦርነት ነገሮች እየተቀያየሩ ነው። ሰዎች ከከተማ ወደ ገጠር ነበር የሚሸሹት። አሁን ግን የተፈናቀሉ ሰዎች ወደዚህ እየመጡ ነው። በህይወት ለመቆየት ሱቃችንን መክፈት አለብን ያሉት
to survive
በመቶዎች የሚቆጠሩ ሰላማዊ ሰዎችን እንደከጠፈ ነዋሪዎች የሚናገሩለት የከፋ ጦርነት ወቅት በርካታ የንግድ ቤቶችም ተዘርፈዋል። በኢትዮጵያ መከላከያ ሰራዊትና በትግራይ ህዝብ ነጻ ውጭ ግንባር ህዋት መካከል ጦርነቱ ቀጥሏል። የኤርትራ ወታደሮች የፌደራል ሰራዊትን በመደገፍ እየተዋጉ ነው። ሁለቱም ጎኖች ተፋላሚ ሚሊሻዎች አሏቸው። ጦርነቱ የተጀመረው ባለፈው ህዳር ወር ላይ ነው። የትግራይ ህዝቦች ነጻ ውጭ ግንባር ህዋት ኃይሎች በክልሉ የሚገኙን የፌደራሉ ሰራዊት የጦር ምሽግ ካጠቁና የኢትዮጵያ ኃይሎችን ከክልሉ ካስወጡ በኋላ የተጀመረ ነው። በሺዎች የሚቆጠሩ ሲሞቱ፣ በሚሊዮኖች የሚቆጠሩ ደግሞ ተፈናቅለዋል። የሀገሪቱ መንግስት ትግራይ እያገገመች ነው ቢልም በርካታ ነዋሪዎች ግን የጸጥታና የኢኮኖሚ ሁኔታ ችግሮች እየተባባሱ እንደሆነ ይናገራሉ።
ሀብታሙ ስዩምና ሄዘር መርዶክን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። 12 ዓመታት ሊኩድ የተሰኘው የፖለቲካ ፓርቲ መሪ በሆኑት ቤንጃሚን ኔታንያሁ ከተመራችና አራት ጊዜ የተካሄደው ምርጫ ያለ ውጤት ከተጠናቀቀ በኋላ እስራኤል አሁን አዲስ መንግስት መስርታለች። አዲሱ መንግስት ከቀኝና ከግራ ዘመም የተውጣጡ ፓርቲዎች ጥምረት ሲሆን ለመጀመሪያ ጊዜ የአረብ ፓርቲንም አካቷል። በፓርላማም 60-59 የሆነ አብላጫ ድምጽ አግኝቷል። ከቀኝ ዘመሙ የአሚና ፓርቲ የተመረጡት ናፍታሊ ቤኔት የመጀመሪያዎቹን 2 አመታት በጠቅላይ ሚኒስትርነት ካገለገሉ በኋላም መሃል ላይ ያሉት ያየር ላፔድ ደግሞ ስልጣኑን ይረከባሉ። ሊንዳ ግራዲስተን ከኢየሩሳሌም የላከችውን ዘገባ ስምንሽ ቆየ ታቀርባለች።
ለአመታት የእስራኤል ጠቅላይ ሚኒስትር ሆነው ያገለገሉት ቤንጃሚን ኔትንያሁ ከስልጣናቸው መውረዳቸውን ተከትለው እሁድ ማታ የቴል አቪቭ መንገዶች ደስታቸውን አረፋና አብለጭላጭ ወረቀቶች ይዘው በሚገልጹ ሰዎች ተሞልታ ነበር። እጅግ በጣም ብዙ የሚሆኑት ኔትንያሁን ተቃውመው ለወራት ሰልፍ ሲወጡ የሰነበቱ ሲሆን አሁን ከስልጣን መውረዳቸውን እንደ ድል እንደሚቆጥሩት ይናገራሉ። ቀደም ሲል በእስራኤል ፓርላማ ንግግር ሊያደርጉ የሞከሩት አዲሱ ጠቅላይ ሚኒስትር ኔፍታሊ ቤኔት ከፓርላማው አባላት እንቅፋት የገጠማቸው ሲሆን በርካታ አክራሪ አባላቶችም ከአዳራሹ እንዲወጡ ተደርገዋል።
ቢንያሚን ነታንያሁ ዝርቲን ንፍያት
በ49 ዓመቱ ቤኔት ከአሜሪካዊ ወላጆች የተወለዱ ሲሆን የመጀመሪያው ሃይማኖተኛ የእስራኤል መሪም ናቸው። የስልጣን መቀበያ ንግግራቸውን ሲያደርጉ የገጠማቸው ተቃውሞ እስኪያልፍ በትዕግስት ቆመው በመጠበቅ ካለፈ በኋላ ንግግራቸውን ቀጥለዋል።
ጋሚ መከምሎ በመምሰላ አላስሙ ሊያጸድቅ
በንግግራቸው ታዲያ የሁሉም የእስራኤል ጠቅላይ ሚኒስትር እሆናለሁ ድምጻቸውን ለኔ ላልሰጡም ጭምር ካሉ በኋላ በእስራኤል ከሚኖሩ የአረብ ዜጎች ጋር አዲስ ምዕራፍ ለመጀመር ቃል ገብተዋል። ቤኔት የሚገኙበት የ8 ፓርቲዎች ጥምረት በእስራኤል ታሪክ ለመጀመሪያ ጊዜ ራሜ ተሰኘ የአረብ ፓርቲን አካቶ ይዟል። ከእስራኤል ህዝብ 20 በመቶ የሚሆኑት አረቦች ሲሆኑ ለረጅም ጊዜ ሲገለሉ መቆየታቸውን ይናገራሉ። ለዚህ ነው የፖለቲካ ተመራማሪው ጋይ ቤን ፓራት የአረብ ፓርቲን በመንግስት ውስጥ ማካተቱ ትልቅ ትርጉም ያዘለ እንደሆን የሚናገሩት።
We have a Arab party which is in the government.
በመንግስትና ለጊዜውም ቢሆንም በቀኛ ክራሪው ሊኩዊድ ፓርቲ ጭምር እውቅና የተሰጠው የአረብ ፓርቲ አለን። ይሄ ለወደፊቱ አረብ ዜጎች በእስራኤል ፖለቲካ ውስጥ በእኩልነት ቦታ ሊኖራቸው የሚያስችል ለውጥ እንደሚኖር ያሳያል።
የመናገር እድል የተሰጣቸው ተሰናባቹ ጠቅላይ ሚኒስትር ቤንጃሚን ኔትንያሁ በንግግራቸው ቤኔትን ውሸታም በማለት የዘለፏቸው ሲሆን በቅርቡ ወደ ስልጣን እንደሚመለሱም ቃል ገብተዋል።
ቤኔት ተሚዶ ሲያፉህ ይመሽ ወመር ደባሽ መፍቲያ ጋምቢራን እንደነምዝ
ኔትንያሁ በዚሁ ንግግራቸው ኢራን ውስጥ ቤኔት ኒውክሌር እንዳይኖረን አያስቆመንም በማለት ትልቅ ፍሽታ እየተደረገ እንደሆነ ተገለጹ። በኋላ የቤኔትን ግራ ዘመን ፓርቲ ለማስወገድና አዲሱ መንግስት በፍጥነት እንዲወድቅ ቀንና ሌሊት እንደሚሰሩ ተናግረዋል። ፍልስጤሞች ግን በአዲሱ ጠቅላይ ሚኒስትር የእስራኤል ፖሊሲ ይቀየራል ብለው እንደማይጠብቁ ተናግረዋል። በሊንዳ ግራድ ስቲን ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የ7ቱ የዓለም ባለጸጋ ሀገሮች መሪዎች 3 ቀናት የዘለቀውን ጉባኤያቸውን በትናንትናው ዕለት ሲያጠናቅቁ ለኮሮና ቫይረስ ወረርሽኝ ፍጻሜ ለማበጀት የሚወሰዱ የተለያዩ እርምጃዎችን ጨምሮ የአየር ንብረት ለውጥ የደቀናቸውን ፈተናዎች ለመቀነስና የዓለም ምጣኔ ሀብትን መልሶ ለማንሰራራት በሚያስችሉ እርምጃዎች ላይ ለእርምጃዎችን ለመውሰድ ቃል ገብተዋል። የአሜሪካ ድምጿ የዋይት ሃውስ ዘጋቢ ፓቲ ውዳስኳራ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
የብሪታንያው ሬድ አሮስ አውሮፕላን የበረራ ትዕይንት ይታያል። የንግስት ኤልሳቤት አቀባበል ተከተለ። የ7ቱ ባለጸጋ ሀገሮች መሪዎች ጉባኤ አስተናጋጅ ሆነችው እንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን እንደ አውሮፓውያን የዘመን አቆጣጠር ከ2019 ወዲህ መሪዎቹ በአካል ፊት ለፊት ሲገናኙ የመጀመሪያው የሆነውን ስነ ስርዓት ከፈቱ።
There has been a fantastic degree of harmony.
ድንቅ የሚሰኝ መግባባት የታየበት ነው።
ምንም እንኳን ጤናማ የሚመስል ሁኔታ ቢታይም አሁንም ግን የኮሮና ቫይረስ ወረርሽኝ እንዳጠላበት ነበር። እናም ወረርሽኙ እንዲያበቃና ወደፊትም መሰል ወረርሽኞች እንዳይቀሰቀሱ ቃል በመግባት ነው የተጠናቀቀው።
Leaders have pledged over 1 billion doses either directly or
መሪዎቹ በቀጥታም ሆነ የኮቪድ ክትባትን ለማዳረስ በተወጠነው ዓለም አቀፍ መርሃ ግብር ኮቫክስ አማካኝነት ከ1 ቢሊዮን በላይ ክትባቶችን ለመስጠት ቃል ገብተዋል።
የመብት ተሟጋቾች ግን የተወሰደውም ሆነ የተገባው ቃል በቂ አይደለም ይላሉ። ክትባቶቹን እየሰበሰቡ ያከማቻሉ በሚል የሚወነጅሏቸውን ባለጸጋገሮች ከዚህም በላይ ማድረግ አለባቸው ነው ያሉት። የአምሮ ድብረት ባለቤትነት መብታቸውን እንዲያነሱም ይጠይቃሉ። የዩናይትድ ስቴትስ ፕሬዝዳንት ባይደንና የፈረንሳዩ አቻቸው ማክሮን ሐሳቡን ሲደግፉ፣ የተቀሩት አገራት መሪዎች ግን ተቃውመውታል። አን ማሪዮት ዮክስፋም ከፍተኛ የፖሊሲ አማካሪ ናቸው።
We know that donations are not going to get us out of this crisis. What we needed to see was the G7 leaders coming together and to commit to lift the patents on these vaccines.
ረድኤት ብቻውን ከቀውሱ ሊያወጣን እንደማይችል እናውቃለን። ማየት ያለብን የሰባቱ የዓለም ባለጸጋ ሀገራት መሪዎች በማልማት ላይ ያሉት ሀገሮች ራሳቸው ክትባቶችን ማምረት የሚችሉባቸውን መቀመሚያዎች እንዲያገኙና የአይምሮ ንብረት ባለቤትነት መብት የሚሰጠውን ግዴታ እንዲያነሱ ነው።
የG7 ሀገሮች አባል ያልሆነችው ቻይና ታዲያ የጉባኤው ትኩረት ሆና ቆይታለች። ቤጂንግ ተፈጽማለች ያሉትን የጉልበት ብዝበዛና ዓለም አቀፍ ደንቦችን አክብራ ያለመስራቷን በመውቀስ የተቹት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ናቸው። ቡድኑ በተጨማሪም ዩናይትድ ስቴትስ ያቀረበችውን መካከለኛ ገቢ ያላቸው ሀገሮች መሰረተ ልማት ለመደገፍ ባይደን ዓለምን በተሻለ መልሶ መገንባት ያሉትን እቅድ ደግፏል።
We think that there's a much more equitable way to provide
ምላጭ ባለው ስቴት የሚመራ ከፍተኛ ጥራት ያለውና ግልጽ በሆነ የፋይናንስ አጠቃቀም የሚደገፍ አሰራር ይበልጥ ሚዛናዊ በሆነ መንገድ በዓለም ዙሪያ ላሉ ሀገሮች በሙሉ ማዳረስ የሚያስችል መንገድ አለ ብለን እናምናለን።
ይህም አዲስ እቅድ ቻይና የቀለበትና የመንገድ እቅድ በሚል እየሰራች ያለችውን የሚቀናቀን ተደርጎ ታይቷል። ቻይናም በበኩሏ ጠንከር ያለ ምላሽ መስጠቷ አልቀረም። ዓለም አቀፍ ውሳኔዎች በጥቂት ሀገሮች የሚደረስበት ወይም የሚወሰዱበት ጊዜ አልፏል ነበር ያለችው። ጉባኤው ሲጠናቀቅም ንግስት ኤልሳቤጥ ያሰናዱትን የትላንት ምሽቱን ስነ ስርዓት የተከታተሉት ባይደን የኔቶና የአውሮፓ ህብረት ጉባኤዎች ወደሚካሄዱበት ብራስልስ አምርተዋል።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። በአትቪኦኤ አምሃሪክ የፌስቡክ ገጻችን ላይም የቀጥታ ስርጭታችን እየተላለፈ ይገኛል። #ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.hon.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ ዘገባ እንለፍ። በቦረና ያቤሎ ከተማ የተገነባው የቦረና ዩኒቨርሲቲ በቅርቡ ተማሪዎችን ተቀብሎ እንደሚያስተምር ተነግሯል። ባለፈው ሳምንት ማብቂያ የተመረቀው ቦረና ዩኒቨርሲቲ የዞኑን ኢኮኖሚ ለማነቃቃት ጠቃሚ መሆኑን የቦረና ነዋሪዎች ለቪኦኤ ገልጸዋል። ነዋሪዎቹ አሁንም ዞኑ የመሰረተ ልማት እጥረት ያለበት መሆኑን ገልጸው በተለይ በንጹህ መጠጥ ውሃ ረገድ ያለው ችግር መፈታት አለበት ብለዋል። የዞኑ አስተዳደር በበኩሉ መንግስት የቦረና ዞን መጠጥ ውሃ ስራን በፍጥነት ለማገባደድ በቂ ገንዘብ መመደቡን ተናግሯል። ገልሞ ዳዊት ተጨማሪ አለው።
አቶ ቀገርሴ ኦዳ የያበሎ ከተማ ነዋሪ ናቸው። በመማር ማስተማር ዘርፍ የተሰማሩት አቶ ቀ ባለፈው ሳምንት የተመረቀው የቦረና ዩኒቨርሲቲ በመሰረተ ልማት ወደ ኋላ ቀርቷል ላሉት የቦረና ዞን መልካም አጋጣሚ ነው ብለዋል።
ሴናን ኡመት ከና ባዬ እንቆራታምኔ ነምታካንታከይ ዋን ዲዲቆ ተክቱቀይ ዳብራ
የዚህ ያከባቢው ህዝብ ታሪክ በትክክል አልተጠናም። የዩኒቨርሲቲ እዚህ ሲቋቋም ያከባቢው ባህል ታሪክ መሬቱን ሁሉን አጥንቶ ለህዝብ ሊያሳውቅ ይችላል ብዬ ተስፋ አድርጋለሁ። በሁለተኛ ደረጃ ደግሞ ህዝባችን ኢትዮጵያ ውስጥ ብቻ አይደለም ኬንያ ውስጥም በብዛት ይኖራል። በኬንያ ያሉት ወንድሞቻችን እዛ ያለው የተጋነነ የትምህርት ክፍያ ስለሚጠይቁ የቦረና ዩኒቨርሲቲ ከድንበር ወዲያ ያሉትን የቡርጂን፣ የቦረናን፣ የገሪን በአጠቃላይ የሁሉንም ማበረሰብ አንድ ላይ ለማምጣት ትልቅ ሚና ይኖራል ብዬ ገምታለሁ።
አቶ ካከለው ዩኒቨርሲቲው የቦረና ዞን ኢኮኖሚ በምን መልኩ እንዲሻሻል ጥናት አድርጎ የአካባቢውን ህዝብ ኑሮ የማሻሻል ኃላፊነትም አለበት ብለዋል። የያበሎ ከተማ ነዋሪው አወልም ዞኑ በመሰረት ልማት ዝርጋታ ወደ ኋላ የቀረ መሆኑን ነው የተናገሩት።
ራኮን ጉዶ ለፍተና ኩመት ቤቱ ኡመቱ ኩኖርሲ ሰቡላ ራኮን ንቀብ ጉዶን ተኩራኮ ቢሻኒቲ
እንደሚታወቀው የዚህ አካባቢ ሌላኛው ችግር የመጠጥ ውሃ እጥረት ነው። አካባቢው አርብቶ አደሮች የሚበዙበት ነው። ከብቶቻቸው ውሃ ይፈልጋሉ፣ ሰውም ውሃ ይፈልጋል። አካባቢው ቆላማ ነው። ውሃ ካላገኘ ደግሞ ወደ ሌላ ልማት ማለፍ አይችልም። ወደ ትምህርት ቤት ግንባታ ስናልፍ ደግሞ የቦረና ዞን ትምህርት ተደራሽነትን ከሌላው የሀገሪቱ አካባቢዎች ስታነጻጽር አሁንም ዞኑ ወደ ኋላ ቀርቷል። ምክንያቱም የዞኑ ቀበሌ ማህበሮች የቆዳ ስፋት ግዙፍ በመሆናቸው ነው። አንድ ቀበሌ ማህበር ውስጥ ትምህርት ቤት አለ ቢባልም መታየት ያለበት ተማሪዎች ከቤታቸው ተነስተው ተማሪ ቤት ለመድረስ የሚወስደባቸው ጊዜ ነው። ስለዚህ ትምህርት ቤቶች በዞኑ በስፋት መገንባት አለባቸው። በተጨማሪም አዳሪ ትምህርት ቤቶችም በተጨማሪ ሊሰሩ ይገባል። ተማሪዎች ተረጋግተው ተቀምጠው እንዲማሩ።
ባለፈው ሳምንት ተመረቀው የቦረና ዩኒቨርሲቲ ግንባታው ጥር 2011 ዓ.ም ተጀመረ ሲሆን በ282 ሚሊዮን ብር ወጪ በ12 ሀገር በቀል የግንባታ ተቋራጮች የመጀመሪያ ምዕራፍ መጠናቀቁን የቦረና ዩኒቨርሲቲ ፕሬዝዳንት ዶክተር ቦኩ ጡጬ ተናግረዋል። ዶክተር ቦኩ የዩኒቨርሲቲውን ቀጣዩ ምዕራፍ ግንባታን ሲያብራሩ የሚከተለውን ብለዋል።
እሱም አሁን በቅርቡ ተጀምሯል። እንግዲህ 9 የተለያዩ የህንጻዎች ግንባታ ግዙፍ የሆነ የውስጥ መሰረተ ልማት ስራ 7 ኪሎ ሜትር የውስጥ የአስፋልት መንገድን ያካተተ እና የፍሳሽ ማስወገጃዎችን መብራት የመሳሰሉትን ያቀፈ የመሰረተ ልማት ስራም እየተሰራ ነው። የዚህ ምዕራፍ አጠቃላይ ወጪ ወደ 383 ሚሊዮን የሚሆን ብር ነው። 100% ከመንግስት ካዝና በተመደበ ወጪ ነው የሚሰራው እና ሁሉም ነገር እንግዲህ ተስተካክሎ ከፈጣሪ ጋር በአንድ ዓመት ጊዜ ውስጥ ይህንን የሁለተኛ ምዕራፍ ግንባታንም እናጠናቀቃለን ብለን እየሰራን ነው።
የቦረና ዩኒቨርሲቲ ፕሬዝዳንት ዶክተር ቦኩ አሁን በቅርቡ ወደ ዩኒቨርሲቲው ለሚመደቡ ተማሪዎች በአምስት የትምህርት ዘርፎች ትምህርት እንደሚሰጥ ገልጸው ዩኒቨርሲቲው በተለይ በአርብቶ አደሮች ኑሮ ላይ ትኩረት እንደሚያደርግ ገልጸዋል።
አርብቶ አደርነት ሁሉን አቀፋዊ የሆነ ስነ ኑሮ ነው። ይህንን መሰረት አድርገን የተለያዩ የትምህርት ፕሮግራሞችን የተለያዩ የምርምር ፕሮግራሞችን እናካሄዳለን። ትምህርቶቻችን የጥናት ፕሮግራሞቻችን የአርብቶ አደሩን ህይወት የሚመስሉ ለኑሮ መሰረት የሆኑትን የእንስሳት ሀብት እጅግ በጣም ሰፊ ክንችት ያለው የእንስሳት ሀብት እሴት ተጨምሮበት የአካባቢውን ማህበረሰብ ከችግር የሚያወጣው መሆን አለበት። ይህንን ለማድረግ አንድ ጥናቱን ማካሄድ፣ እዛ ገበያ ማፈላለግ፣ ማስተሳሰር፣ ሴቶችን መጨመር የመሳሰሉትን ነገሮች ያካትታል። ስለዚህ የቦረና ዩኒቨርሲቲ በመጀመሪያ ደረጃ አረዳዱን ለማስተካከል ከዛ በኋላ የእንስሳት እርባታውን የህዝቡ ያለውን እውቀትና በሳይንስ በኩል የሚገኘውን እውቀት በማቀናጀት እንዲሻሻልና ገበያ ተፈልጎለት ህዝቡ እዚህ ላይ ተመስርቶ ኑሮውን እንዲያሻሽል በርትቶ ይሰራል ማለት ነው።
የቦረና ዞን አስተዳደር በበኩሉ መንግስት የዞኑን የመሰረተ ልማት ተደራሽነት ለማስፋፋት እየሰራ ነው ብለዋል። አቶ ጉዮ ገልገሎ የቦረና ዞን አስተዳዳሪ ባለፈው አመትና ዘንድሮ አመት ብቻ ከ200 በላይ የመሰረተ ልማት ስራዎች ለአገልግሎት በክተዋል ብለዋል። አሁንም የትምህርት ተደራሽነት ለአርብቶ አደር ልጆች ለማስፋፋት ተጨማሪ አዳሪ ትምህርት ቤቶች መገንባት ላይ መሆናቸውን ገልጸው ነዋሪዎች ተጓተዋል ላሉት የቦረና ንጹህ መጠጥ ውሃ ስራን አስመልክተው ደግሞ ቀጣዩን ምላሽ ሰጥተዋል።
ዋይ ቢሻልቲ ወልቀበቴ ከሱማ ኔትወርክ ቢሻም ቦረና ገነዱ ገንገላቴ መደኮሚ ውጭት ጋሪ ታትረ ሞቱማን ፌደራላ ዶክተር አብይ
የቦረና ዞን የመጠጥ ውሃ ለብዙ አመታት በመጓተቱ ምክንያት የዞኑ ዋነኛ የመልካም አስተዳደር ጥያቄ ሆኗል። ከአምስት ወር በፊት የፌዴራል መንግስትና የኦሮሚያ ክልል አስተዳደር 1 ቢሊዮን ብር መድበው አሁን ወደ ስራ ገብቷል። ስራው አዲስ የዲዛይን ቅየሳ ስለሚያስፈልገው በዚህ ቀን ይጠናቀቃል በሚል አልተነገረም። ነገር ግን መንግስት በጊዜ ለማጠናቀቅ አቅጣጫ አስቀምጧል።
ባለፈው ሳምንት የቦረና ዩኒቨርሲቲ ምረቃ ላይ የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ቦሼ፣ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ፣ የኬንያው ማርሳቢት አስተዳደር ገዢ መሐመድ አሊና ሌሎች እንግዶች መገኘታቸውን የአገር ውስጥ መገናኛ ብዙሃን ዘግበዋል። ለአሜሪካ ድምጽ ገልሞ ዳዊት አዳማ።
ገልሞ ዳዊትን ተዘገባው እናመሰግናለን። አድማጮች፣ አሁን ተከታዩ መሰናዷችን ጤና ነው። የኮቪድ-19 ወረርሽኝ በዓለም ዙሪያ በጤናው ዘርፍ ላይ ያሳደረው ጫና ሀገራት የድንገተኛና ጽኑ ሕክምና አገልግሎት አሰጣጣቸውን መለስ ብለው እንዲገመግሙ ያደረገ ሆኗል። በኢትዮጵያም የድንገተኛና ጽኑ ሕክምና አገልግሎት አሰጣጥ ጥራትና ተደራሽነትን ለመጨመር የሚያስችል የአምስት ዓመት መሪ ቅድ ባለፈው ሳምንት የጤና ሚኒስቴር ይፋ አድርጓል። መሪ ቅዱ ማህበረሰቡ በዘርፍ ውስጥ ያለውን ተሳትፎ የሚያሳድግ የድንገተኛ የአደጋና ጽኑ ህሙማን ህክምና አገልግሎት ሰጪ ሰራተኞችና ማዕከላት አቅም የሚገነባበት እንዲሁም የቅድመ ሆስፒታል አምቡላንስ አገልግሎትና የመድኃኒትና የህክምና ቁሳቁስ አቅርቦት የሚሻሻልበትን አሰራር ያስቀመጡ 10 ስትራቴጂካዊ ግቦች አሉት። መሪ እቅዱን ተግባራዊ ለማድረግም 200 ሚሊዮን ዶላር እንደሚያስፈልግ በኢትዮጵያ ጤና ሚኒስቴር የድንገተኛና ጽኑ ህክምና ዳይሬክቶሬት ዳይሬክተር ዶክተር አለንታ ገብረየሱስ ለአሜሪካ ድምጽ ገልጸዋል። ኤደን ገረመው አነጋግራቸዋለች። ቆይታቸው ዶክተር አለንታ ገብረየስ የመሪ እቅዱን አስፈላጊነት ከሚያብራሩበት ይጀምራል።
ያው እንግዲህ የመፈቻ ስነስርዓቱ በጣም በጥሩ ሁኔታ የተሳካ ሆኖ ሰኔ አንድ ላይ ተመርቋል። ይህ እቅድ እንግዲህ አጠቃላይ በጤና ሴክተር ላይ ያለውን የቀልጣፋ ህክምና ለማምጣት ተደራሽነቱን ለማሻሻል ለማጠናከር በተለይም አሁን ካለው የህዝብ ብዛት መጨመር፣ የከተሞች መስፋፋት፣ የተለያዩ ሰው ሰራሽና ተፈጥሯዊ አደጋዎች እንደ ወረርሽኞችን ያው አሁን ያለንበትን የኮቪድ-19ንም ጨምሮ እንዲሁም ደግሞ የተለያዩ ተላላፊ ያልሆኑ ህመሞችና አደጋዎች መጨመርን ተያይዞ ከመቼውም ጊዜ በላይ ቀልጣፋና ጊዜውን የጠበቀ የህክምና አገልግሎት ሰፊ ተደራሽ ማድረግ አስፈላጊ ሆኖ ተገኝቷል። ስለዚህ ይህንን ስልታዊ በሆነ መልኩ አድሬስ ማድረግ የምንችልበትን መሪ ጥርጣሬ የተደረገው። ከዛም ባሻገር እንግዲህ የጤና ሴክተር የሁለተኛ የትራንስፎርሜሽን እቅድ በቅርቡ ማጸደቁና ይፋ ማድረግ ይታወቃል። በዚህ የትራንስፎርሜሽን እቅድም ላይ በዋናነት የሁሉን አቀፍ የጤና ሽፋንን ተደራሽ ማድረግ፣ የጤና ስርዓት በጣም ለተገልጋይ ምቹና ቀልጣፋ መሆን እንዲችል፣ ከተለያዩ ጤና እክሎች ማህበረሰቡን መጠበቅ፣ እንዲሁም ደግሞ ለዘላቂ ላለው የወረዳ ትራንስፎርሜሽን እና የሃውስሆልድ ትራንስፎርሜሽን ግብዓት መስጠት የሚሉ የተለያዩ የወጡ እቅዶችን ስላሉ እነዚህንም የታለሙ ግቦችን ከማሳካት አንጻር ይህንን ስልታዊ የሆነ እቅድ ማምጣቱ በጣም አስፈላጊ ይሆናል። እንደው ደግሞ በጣም በትልቁ ስናየውም ደግሞ ለሀገርም የገባንባቸው ኮሚትመንቶች አሉ። ዘላቂ ልማት ግቦችን ለማሳካት በተለይም ይህን ሁሉን አቀፍ የጤና ሽፋንን ለማዳረስ የዩኒቨርሳል ሄልት ከቨሬጅ የምንለውን በዛ ረገድ የድንገተኛ የአደጋዎችን የጽኑ ሕክምና አገልግሎት ማሻሻል በጣም ትልቅ ሚና ያለው ስለሆነ ያንንም ለመደገፍና ስልታዊ በሆነ መልኩ ስራዎችን ለማስፈጸም ይረዳ ዘንድ ነው የተዘጋጀው።
ከዚህ ቀደም ከነበረው አንጻር በምን ይለያል?
እንግዲህ ከዚህ ቀደም በይፋ የጸድቆ ላውንች የተደረገ የድንገተኛ የአደጋና የጽኑ ሕክምና አገልግሎት ስትራቴጂ አልነበረንም። በጣም ሰፊ የተሰሩ ስራዎች አሉ። በመነሻም የተዘጋጀው ስትራቴጂክ ዶክመንት ነበር። ሆኖም ግን አሁን በተለይም ካለው ነባራዊ ሁኔታ አንጻር እይታውን በየት በማድረግ ማምጣት አስፈላጊ ይሆናል። ከዛም ባሻገር የአደጋ ሕክምና በደንብ ላ ብሎ መውጣት እንዲችል ለማድረግ ተችሏል። ደግሞ እንዲሁ ከሁለት አመት በፊት በዓለም የጤና አሴምብሊ የጸደቀ ሬዞሉሽን ነበረ። ይህን ሬዞሉሽን ኢትዮጵያ ነበረች ግንባር ቀደም ሚናውን ወስዳ በዚያ የዓለም የጤና አሴምብሊ መድረክ እንዲጸድቅ ያደረገችው። ይሄ ኢመርጀንሲ ኬር ሲስተም ፎር ዩኒቨርሳል ሄልት ከቨሬጅ በሚል ርዕስ በሀገራት ሙሉ የድንገተኛ ሕክምና አገልግሎታቸውን የአደጋ ሕክምና አገልግሎታቸውን እንዲያሻሽሉ በጣም ትልቅ ለውጥ ማምጣት እንደሚችሉ የገለጸችበት ነበር እና ከዚህም ተያይዞ በደንብ ስልታዊ የሆነና የተዘመነ ኮስትድ የሆነ ሀገር አቀፍ አክሽን ፕላን ማውጣቱ በጣም አስፈላጊ ይሆናል። የተዘጋጀ ነው እና ከበፊት ከነበረው ለየት የሚያደርገው እነዚህ ነገሮች ማጠቃለሉ ነው።
አምስት አመት ነው የሚቆየው ተብሏል እና ምን አይነት ጎሎች ወይም ግቦች ናቸው ያሉት?
10 ግቦች ናቸው ለማስቀመጥ ተሞክረው። አንደኛ የማህበረሰቡን ባለቤትነት በድንገተኛ አደጋዎች ላይ ህክምና አገልግሎት መጨመር ነው። በዚህ ውስጥ እንግዲህ ያው ድንገተኛ ጽኑ ህክምና እና አደጋ ህክምና በባህሪው መቼ እንደሚፈጠር እንዴት እንደሚፈጠር የማይታወቅ ከመሆኑ አንጻር ማህበረሰቡ ቀድሞ አደጋ መከላከል መቻል አለበት እንዳይፈጠር። የተለያዩ ደግሞ አጣዳፊ የጤና እክሎች ሲኖሩ ቀድሞ በመለየት ህይወት የማዳን ስራውን ቶሎ በመጀመር የጤናውን ሲስተም በቀላሉ አክቲቬት ማድረግ መቻል አለበት። ስለዚህ የተጎዳ ሰው ቢኖር የድንገተኛ ህክምና አገልግሎት የሚያስፈልገው ሰው ቢኖር ቶሎ በመለየት ቢቻል በሙያው አስፈላጊ የሆኑ የህይወት አድን ስራዎችን በማከናወን መካተት ይኖርበታል። ከዛም ባሻገር ደግሞ ማህበረሰቡ የዚህ ስራ ዋና ባለድርሻ እና ባለቤት እንዲሆን እና ሲቀጣይ ሲስተሙንም ኢቫሉዌት በማድረግ አብሮ ለመሻሻልም እንዲሰራ ማድረግ እንፈልጋለን እና ይሄ አንድ በዋናነት የተቀመጠ ግብ ነው። ከዛም ባሻገር እንግዲህ በዚህ ውስጥ የሚሰሩ የተለያዩ የጤና ባለሙያዎች እንዴት አድርገው ፕሮፌሽናል ሆነው መቆየት ይችላሉ? ቦታው በጣም አስቸጋሪ የስራ ጫና ያለበት ስለሆነ እንዴት ሞቲቬትድ ሆነው መቆየት ይችላሉ የሚለውንም ለመዳሰስ ሞክረዋል። በጣም መጠነ ሰፊ የሆነ በዚህ በአደጋ በድንገተኛ እና በጽኑ ህክምና አገልግሎት ዙሪያ የሚታዩ የጤና ተቋማት ውስጥ የሚታዩ ችግሮችን ለመቅረፍ ስልታዊ የሆነ እቅድ ተዘጋጅቷል። ያሉትንም ተቋማት ከማሻሻል ከማዘመን አንስቶ አዳዲስ መሰል ተቋማትንም ለመፍጠር የተያዘ እቅድ አለ። እንግዲህ ይህንንም በአራተኛ ደረጃ በተለይም የመረጃ አያያዙን ማቀላጠፍ በጣም ትልቅ ትኩረት ተሰጥቶበት የሚታይ ነው። በዚህ ውስጥ ሁሉ ደግሞ የገቨርናንስ ሊደርሽፕ የምንለው የአመራር ሂደቱ ከላይ ጀምሮ እስከታች በየደረጃው የተለያዩ ፓርትነሮችን ባለድርሻ አካላትን በማደራጀት የሚሰራበት አግባብ እንዲኖር ተጠቁሟል። በጣም ደግሞ ከዚህም ባሻገር እንግዲህ ድንገተኛ አደጋና ጽኑ ህክምና አገልግሎት ስንል ከማህበረሰብ የሚጀምር ሆኖ ከታካሚ ቢቻል 3 ጊዜ ቁጥር ያለ በቀላሉ ማስታወስ የሚችልበት ቁጥር በመጠቀም አገልግሎቱ ማግኘት እንዲችል፣ ከዛም ደግሞ በጤና ተቋማት የሚሰጥ የህይወት አድን መጀመሪያ ደረጃ ህክምና፣ የድንገተኛ ህክምና፣ የአደጋ፣ የቃጠሎ፣ የመመረዝ አገልግሎቶችን በተጠናከረ መልኩ መስጠት የሚቻልበትና አስፈላጊ የሆኑ ቀዶ ህክምና እንዲሁም ደግሞ የጽኑ ህክምና አገልግሎት የመልሶ ማገገም ህክምናንም መስጠት የሚቻልበትን ማዕቀፍ የያዘ ነው በአጠቃላይ። እና በዚህ ሁሉ ውስጥ ያለውን የህሙማን ክብብሮችንም ጨምሮ ለመስራት በጣም የታየ አንድ እንደ ትልቅ ፒላር የያዘ ነው። እንግዲህ እነዚህ በየጊዜው የሚፈጠሩ በድንገተኛ ህመሞች ቢኖሩም ከባድ ደግሞ ከዛም በላይ የሆኑ ክስተቶች ወይም አጣዳፊ የጅምላ አደጋዎች በሚፈጠሩበት ጊዜም ያንን ለመመከት የሚያስችል አቅም ሲስተም አለው የሚለውንም ለመዳሰስ ሞክሯል። ይህ ሁሉ እንግዲህ ደግሞ ከዘላቂ የፋይናንስ ስርዓት ጋር መታገዝ አለበት፣ በግብአት በመድኃኒት እንዲሁም ደግሞ በህክምና ቁሳቁስ መታገዝ አለበት በሚሉ በእነዚህ በ10 ስትራቴጂክ ኦብጀክቲቮች የተቃኘ ነው አጠቃላይ እቅዱ። እንግዲህ ያው ይህን ስትራቴጂ ከግብ ለማድረስ በተለይ እቅድ ወደ 200 ሚሊዮን ዩኤስ ዶላር እንደሚያስፈልግ ታውቋል። ስለዚህ በዛ ረገድ የተለያየ መዋለ ንዋይ ማሰባሰብ፣ ሪሶርሶችን ማሰባሰብ ላይ ሁሉም ባለድርሻ አካላት እንዲያግዙን ጥሬን ማስተላለፍ እፈልጋለሁ።
ኮቪድ-19 አንድ እንድንገነዘበው ያደረገን ምንም እንኳን እጅግ የዘመኑ የህክምና ሆስፒታሎችና ክሊኒኮች ቢኖሩም ግን የኦክሲጅን እና መሰረታዊ የሆነ የመተንፈሻ ማገዣ መሳሪያዎች እና ሌሎች መሳሪያዎች እጥረት እንዳለን ታይቶ ነበረ። መሰረታዊ የጤና መሳሪያዎችን በማስገባት ረገድ ምን የታሰበ ነገር አለ?
ይህ በጣም ጥሩ ጥያቄ ነው። እንግዲህ ያው ኮቪድ በአንድ በኩል በጣም ሰፊ ጫና የፈጠረበት ግድም ቢሆንም በጤና ሲስተም፣ በሌላው በኩል ደግሞ ጥሩ የሆኑ ከዚህ በፊት ትኩረት ያላገኙ ሁኔታዎችን ወደ ትኩረት እንዲመጡ ማድረግ ችሏል። ከዚህም አንዱ የድንገተኛና የጽኑ ህክምና አገልግሎቱ ነው። ስለዚህ በዚህ ረገድ ያው ያሉት ተቋማቶች ግብዓቶችን ከየተለያዩ አቅጣጫዎች መሰብሰብ ሙከራዎች እየተደረጉ ነው። ከዛም ባሻገር ደግሞ እቃዎቹ ተደራሽ ከማድረግም ባሻገር ባለሙያዎችን ደግሞ በደንብ በማሰልጠን እነዚያ እቃዎች እቃ ብቻ ሆነው እንዳይቀሩ ስራ እየተሰራ ና ስትራቴጂክ እቅዱን ደንብ ባልተቆራረጠ መልኩ ተደራሽ መሆን እንዲችል የሚያስችሉ እቅዶች ተዘጋጅተው ተነድፈው ቀርበዋል። እና በዛ ረገድ እንግዲህ በጣም ብዙ ስራ እንደምንሰራ ተስፋ አለኝ።
አመሰግናለሁ ስለነበረን ቆይታ።
ኤደንን ለዘገባው እናመሰግናለን። አድማጮች፣ ወደ ዝግጅታችን አጠናቀን ወደ መጨረሻው ዝግጅት ላይ እንገኛለን። ስፖርት ነው ዝግጅታችን። ሀብታሙ ስዩም ለጥቂት ደቂቃዎች አብራችሁ ቆያል።
ከተሰንበት ግዴ አዲስ ያለ 10000 ሜትር ክብረ ወሰንን አስመዝግባለች። በሆላንድ ሄንጌሎ በተደረገው የኦሎምፒክ ማጣሪያ ውድድር ላይ ባለድል የሆነችው ለተሰንበት ውድድሩን ያጠናቀቀችው በ29 ደቂቃ 01 ሰከንድ 03 ማይክሮ ሰከንድ ነው። ክብረ ወሰኑ ከዚህ ድል 2 ቀናት በፊት ለሆላንድ በመትሮጠው ሲፋን ሐሰን ተይዞ ነበር። ይሁንና ለተሰንበት ከ48 ሰዓታት በኋላ በ5 ሰከንዶች በተሻለ ጊዜ ውድድሩን በመጨረስ ክብረ ወሰኑን ተረክባለች። ለተሰንበት ይሄ ድል ከዓለም የአትሌቲክስ ልዩ ባለታሪኮች ውስጥ አንዱ ያደርጋታል። ከ28 ዓመታት በኋላ በ5000 እና 10000 ሜትሮች የዓለም ክብረ ወሰን ባለቤት የሆነች የመጀመሪያዋ ሴትም ያደርጋታል። ቀደም ባለው ጊዜ ይህን ታሪክ የሰራችው የኖርዌይ ዜግነት ያላት ኢንግሪድ ክርስቲያንሰን ናት። በጎርጎሳውያኑ 1986 እና 1993 ባስመዘገበቻቸው ድሎች ዳሜ በነበረው የዩሮ 2021 የአውሮፓ ሀገራት ዋንጫ ላይ ዴንማርክና ፊንላንድ የእግር ኳስ ጨዋታ በሚያደርጉበት ወቅት ራሱን ስቶ የወደቀው የፊንላንድ የመሃል ተጫዋች ክርስቲያን ኤሪክሰን በመልካም ጤንነት ላይ እንደሚገኝ ተገልጿል። ከዚህ ቀደም በኮቪድ-19 ቫይረስ ተይዞ ነበር የሚለውን ወሬ የሚጫወቱበት የጣሊያኑ ኢንተር ሚላን ክለብ ሐኪሞች አስተባብለዋል። ተጫዋቹ ከዚህ ቀደም የህመም ምልክት አልታየበትም ብለዋል። በጨዋታው 42ኛ ደቂቃ ላይ ነበር ራሱን የሳተው ኤሪክሰን። ህይወት አድን የልብ ሕክምና ከተደረገለት በኋላ በመልካም ጤና ላይ እንደሚገኝ ባለስልጣናት ይፋ አድርገዋል። ዘገባው የሮይተርስ ነው። አሜሪካ ድምጽ ከሰሞኑ ከቅርጫት ኳስ ገናናዎች መካከል አንዱ ከሆነው ዲኬምቤ ሙቶምቦ ጋር ቆይታ አድርጓል። ኮንጎ ተወልዶ በአሜሪካ የቅርጫት ኳስ ማህበር ውድድሮች ላይ ኒው ጀርሲ ኔትስ እና ዴንቨር ናጌትስን ለመሰሉ ቡድኖች ለ18 የውድድር ምዕራፎች የተጫወተው ሙቶምቦ በቅርቡ የተካሄደው የአፍሪካ ቅርጫት ኳስ ሊግ መዋለ ንዋይ አፍሳሾች መካከል አንዱ ነው። ሊጉ ስለሚኖረው ፋይዳ ይህንን ብሏል።
For so long have people been talking about when Africa will have its own professional league.
ብዙ አመታት ሰዎች አፍሪካ መቼ ነው ፕሮፌሽናል የቅርጫት ኳስ ሊግ የሚኖራት እያሉ ሲጠይቁ ነበር። ዛሬ የአፍሪካ ልጆች ከእናት ከአባታቸው ከእህት ከወንድሞቻቸው ከሚወዷቸው ሰዎች ፊት ለፊት ለመጫወት በአህጉራቸው እድሉን ያገኛሉ። በአፍሪካ የቅርጫት ኳስ ሊግ ውስጥ በመጫወት መጠነኛ ገቢ ያገኛሉ። ይሄ ዛሬ ሳይሆን ከብዙ አመታት በፊት የተጀመረ ነገር ነው። ብዙ ሰዎች ይህንን አያውቁም። ከ30ና ከዚያ አመታት በላይ ስለቆየ ጉዳይ ነው እያወራን ያለ ነው። የዚህ ታሪክ አባል በመሆኔ በጣም ደስተኛ ነኝ። ኮሚሽነራችን በዚህ ሊግ ውስጥ በመዋለ ንዋይ አፍሳሽነት እንዲሳተፉ የአፍሪካ ገናናዎችን በመጋበዙ ላመሰግነው እወዳለሁ ብሏል ሙቶምቦ። የ54 ዓመቱ ዲኬምቤ ሙቶምቦ የአፍሪካ ቅርጫት ኳስ ሊግ ቀጣይነትን ስለሚጠራጠሩ ሰዎች ያለውን ሐሳብም ሰጥቷል። አስተዋል። አፍሪካ በሀብት የተሞላች አህጉር ናት። ያ ሀብት ሲገኝ ሁሉም ወደ አህጉሩ ለመምጣት ይፈልጋል። ያ ሀብት አልተገኘም ብለው ለሚያስቡ ዛሬ ይቀሙማሉ እንጂ ነገ በዚያ ይገኛሉ። አፍሪካ ባዶ እጇን አትሆንም። የምነግርህ የአህጉሯ አቅም ከፍተኛ መሆኑን ነው። አህጉሪቱን እንደ ወጣት ነው የምናያት። በአፍሪካ 700 ሚሊዮን የሚሆነው ህዝብ ወጣት ነው። ይህ ሊግ እኛ ያቀረብንላቸው መጠነኛ ገቢ የሚያገኙበት መስታሪያና ስጦታ ነው። ይሄ ህዝባችንና አህጉሩን ለመጥቀም የከፈትነው ልማት እንጂ ተራዶ አይደለም። ቀደም ባለው ጊዜ ቅርጫት ኳስ መጫወቻ ስታዲየሞች እንኳን አልነበሩም። አሁን ግን በአፍሪካ ቅርጫት ኳስ ሊግ ውስጥ ቡድኑ እንዲሳተፍ የሚፈልግ ሀገር የቅርጫት ኳስ ስታዲየም እንዲገነባ ቅድመ ግዴታ ተቀምጧል ነው ያለው። ናይጄሪያና ሴኔጋልን የመሰሉ ሀገራት የስታዲየም ግንባታዎችን መጀመራቸውን የተናገረው ሙቶምቦ ያሉት ሁኔታዎች አበረታች መሆናቸውን ጠቅሰዋል። ከ200 ሀገራት በላይ በቴሌቪዥን ያዩት የአፍሪካ ቅርጫት ኳስ ሊግ መጻኢ ዘመንም መልካም እንደሚሆን ተስፋውን አጋርተዋል።
ሀብታሙስ ዩምን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። በእኛ በኩል ሰላም፣ በደህና አደሩ። ለጥቂት ደቂቃዎች አስቴር አወቀን አብረን እንተዋችሁ።